ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 13 2014 ዓ.ም መሰናዷችን ጀመረ።
As a newly arrived chief of mission, it's wonderful for me to be here to witness
አዲስ የመጣው የኮሚሽኑ ኃላፊ እንደመሆኔ በኢትዮጵያና በዩናይትድ ስቴትስ መካከል ላለው የልማትና የኢኮኖሚያዊ ግንኙነት ሌላ ምሳሌ የሆነ ተግባር ለመመስከር እዚህ መገኘቴ ለኔ አስደሳች ነው።
የሰማችኋቸው በዩናይትድ ስቴትስ ኤምባሲ ጉዳይ አስፈጻሚ የሆኑት አምባሳደር ትሬሲ ጆኮብሰን ናቸው። በኢትዮጵያ የኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ መጠን ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማድረግ በአሜሪካ ኩባንያና በማዕድን ሚኒስቴር መካከል ስምምነት ተፈጽሟል። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በአብይ ርዕስ የሚደመጥ ይሆናል። በአማራ ክልል ዋግ ህምራ ዞን ከስድስት ቀበሌዎች ተፈናቅለው በዝቋላ መጠለያ ጣቢያ ውስጥ የሚገኙ ቁጥራቸው ከ18,000 በላይ የሚልቁ ተፈናቃዮች ለከፋ የረሃብ አደጋ መጋለጣቸውንም አስታውቀዋል። ከተጨማሪም በምስራቅ ሸዋ ቡልቡላ ውስጥ ከተከሰተው የቦምብ ጥቃት ጋር በተገናኘም 3 ሰዎች በቁጥጥር ስር መዋላቸውንም አካተናል። እኚህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? መሰናዶውን በመምራት ኤደን ገረመው አብሬያችሁ እስከ 4 ሰዓት ድረስ የምዘልቅ ይሆናል። ፕሮዲውሰራችን ብርሃን ኃይሉ ናት። የዌብና ማህበራዊ ሚዲያ ፕሮዲውሰራችን ደግሞ አበባየው ገበያው፣ በድምፅና ምስል ቅንብሩ ሲሳይ አሸናፊና ግርማ ደገፋው አብረውን አሉ። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ በድጋሚ እንጋብዛለን። ዝግጅቶቻችንን ከሬዲዮ በተጨማሪ በቪኦኤ አምሃሪክ ድረገጽ እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ ገጾች ላይ ትከታተሉ ዘንድ በአክብሮት እየጋበዝን አሁን ወደ ዜናዎቹ እናልፋለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዋና ዋና ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ስታተፈርድ መጋቢት 12ና 13 ከኢትዮጵያ መንግስት ባለስልጣናት፣ ከአፍሪካ ህብረትና የተባበሩት መንግስታት ባለስልጣናት እንዲሁም ከረድኤት ድርጅቶች ጋር ለመነጋገር ወደ ኢትዮጵያ መጓዛቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አመልክቷል። ልዩ መልእክተኛው በትናንትናው ዕለት ከአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ከኦሊሴጉን ኦባሳንጆ ጋር እንዲሁም ከአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ጋር ሱዳንና ኢትዮጵያን ጨምሮ በአካባቢው ጉዳዮች መነጋገራቸውን መግለጫው አመልክቷል። የሶማሊያ ፌዴራል መንግስት ሀገሪቱን እየጎዳ ባለው አስከፊ ድርቅ ምክንያት የአስቸኳይ ጊዜ አዋጅ አውጇል። ድርቁ ላልታሰበ የንጹህ የመጠጥ ውሃ እጥረት፣ አስከፊ የንጽህና ሁኔታና ለበሽታዎች ተጋላጭነትን ፈጥሯል። የሞሐመድ ሼክ ኑር ዘገባን ኤደን ገረመው ታቀርበዋለች።
ፋዱሞ ሙሴ የሰባት ልጆች እናት ናቸው። በሶማሊያ ማዕከላዊ ጁባ ክልል በደረሰው ድርቅ ሳቢያ በሞቃዲሾ መግቢያ ወደሚገኝ መጠለያ ቀያቸውን ለቀው መጥተዋል። ይሁንና መጠለያው እሳቸው እንዳሰቡት የሚያርፉበት አልሆናቸውም። እንዲያውም በመጠለያው በመጡ በቀናት ጊዜያቶች ውስጥ ልጆቻቸው ታመውባቸዋል። ፋዱሞ ሙሴ
ከቤታችን በውሃ እጥረት ምክንያት ብንፈናቀልም እዚህም ግን ተመሳሳይ ችግር ነው የገጠመን። በጣም አስከፊ የሆነ የውሃ እጥረት ነው ያለብን። ልጆቻችን በተቅማጥ በሽታ እየተሰቃዩ ነው። እስካሁን ድረስ ምንም አይነት የመድኃኒት አቅርቦት አልደረሰንም፣ እርዳታም አልተቀበልንም። በጣም አስከፊ በሆነ ሁኔታ በስቃይ ውስጥ እየኖርን ያለ ነው።
ፋዱሞ ማዕከላዊና ደቡባዊ ሶማሊያ ባጠቃው ድርቅ ምክንያት ከቤት ንብረታቸው ከተሰደዱ በመቶዎችና በሺዎች ከሚቆጠሩ ሶማሊያን መካከል አንዷ ናቸው። ድርቁ የንጹህ ውሃና የመጠጥ አቅርቦት እጥረት እንዲሁም መሰረታዊ የጤና አጠባበቅ ስርዓት ችግር በማምጣቱ እንደ ኮሌራ፣ ታይፎይድና ተቅማጥ ያሉ በሽታዎችን አስከትሏል። ዶክተር አብድርዛቅ ሱፍ በሞቃዲሾ ማርቲኖ ሆስፒታል ዳይሬክተር ሲሆኑ በውሃ ወለድ በሽታ የተጠቁ ህሙማን ሳቢያ ሆስፒታሎች ተጨናንቀዋል ይላሉ።
በማህበረሰባችን ውስጥ ያለው ውሃ ወለድ በሽታዎች ስርጭት በአስከፊ ሁኔታ ሕፃናትና አዛውንቶችን እያጠቃብን ነው። ሕፃናት በጽኑ ውሃ ወለድ የተቅማጥ በሽታ እየተጠቁ ነው። ይህም አስከፊ የሆነ የሞት አደጋ በማህበረሰቡ ላይ ደቅኗል።
በሌላ በኩል ግሪን ዋሽ ትረስት የተሰኘውና በአካባቢ ጥበቃ ላይ የሚሰራው ተቋም ዋና ኃላፊ የሆኑት መሐመድ ሁሴን አብዲ ይህን መሰል ወረርሽኝን መቆጣጠር የሚቻለው ብሔራዊና ክልላዊ ባለስልጣናት በጥምረት ሲሰሩ እንደሆነ ይጠቁማሉ። ከዚህ በተጨማሪም በሶማሊያ አጠቃላይ የቆሻሻ ውሃ ማስወገጃ ላይም ሊተኮር እንደሚገባ መሐመድ ይገልጻሉ።
ሞቃዲሹ መሰረታዊ የሆነ የቆሻሻ ውሃ ማስወገጃ ስርዓት የላትም። በተለይም በዝናብ ወቅት ቆሻሻ ውሃ በየመንደሩ እየገነፈለ ይፈሳል። ይህም የበሽታና የወረርሽኝ ምክንያት ሆኗል። በተለይም ደግሞ ሕፃናት በዚያ ውሃ ይጫወታሉ።
በሶማሊያ ቀጣዩ ወር የዝናብ ወቅት መጀመሪያ እንደሚሆን ይጠበቃል። ይህም በብዙዎች ተስፋ እንዲጣል አድርጓል። ይሁንና የአየር ትንበያ ባለሙያዎች ዝናቡ ከመደበኛው ያነሰ እንደሆነ እየተነበዩ ይገኛሉ።
የቀድሞው የማሊ ጠቅላይ ሚኒስትር ሱሜይሉ ቡቡዬ ሜጋ ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ዛሬ አስታወቁ። የጤንነታቸው ሁኔታ ባለፉት ጥቂት ቀናት ውስጥ በአደገኛ ሁኔታ መታወኩን የገለጹት ሐኪሞችና ቤተሰቦቻቸው ሜጋ የሞቱት በማሊ ዋና ከተማ ባማኮ ውስጥ በነበረ አንድ ክሊኒክ ውስጥ መሆኑን አስታውቀዋል። የቀድሞው ጠቅላይ ሚኒስትር ሜጋ ሕክምና እንዲያገኙ ብዙ ጥያቄዎች የቀረቡ ቢሆንም አገሪቱን በሚመራው ወታደራዊ ጁንታ መከልከላቸው ተገልጿል። በማሊና በአካባቢው በሚገኙ የሳህል አካባቢዎች ከፍተኛ ተጽዕኖ የነበራቸው ሜጋ እንደ አውሮፓ አቆጣጠር በነሐሴ 2021 በአገሪቱ የመከላከያ ሚኒስቴር በሙስና ተከሰው በቁጥጥር ስር መዋላቸው ይታወሳል። ሜጋ በስልጣን ዘመናቸው የውጭ ጉዳይ ሚኒስትርና የፕሬዝደንቱ ጽህፈት ቤት ኃላፊነትን ጨምሮ በፖለቲካው መስክ በበርካታ ኃላፊነት ቦታዎች ያገለገሉ መሆኑን ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ፕሬዚደንት ጆ ባይደን ትናንት በሰጡት መግለጫ ሩሲያ በዩናይትድ ስቴትስ ላይ የሳይበር ጥቃት ልታካሄድ ትችላለች ሲሉ አስጠነቀቁ። ሩሲያ አንድ ወር በዘለቀው የዩክሬን ወረራዋ በዩክሬን ላይ የባዮሎጂካል ወይም የኬሚካል ጦር መሳሪያዎችንም ልትጠቀም ትችላለች ብለዋል። ፕሬዚደንት ባይደን ለዩናይትድ ስቴትስ የንግድ ማህበረሰብ መሪዎች ትናንት ምሽቱን ባደረጉት ንግግር የሩሲያው ፕሬዚደንት ፑቲን እሳቸውን በመቃወም በአንድነት የተሰባሰበው ኃይል እስከዚህ ይሆናል ብለው አልጠበቁም ሲሉ ተናግረዋል። አክለውም ማምለጫ የሌላቸው መሆኑን ለመግለጽ አሁን ከበስተጀርባቸው ያለው ግድግዳ ብቻ ነው ብለዋል። ይሁን እንጂ ፑቲን ለተወሰደባቸው እርምጃ አጸፋውን የሳይበር ጥቃት ሊያደርጉ እንደሚችሉ ባይደን የግሉን ዘርፍ የንግድ ማህበረሰብ መሪዎች አስጠንቅቀዋል።
ነገር ግን ያን የማድረግ አቅም አላቸው። እስካሁን አልተጠቀሙበትም። ይህ ሊያደርጉ ከሚችሉት ነገር አንዱ ነው። ይሁን እንጂ እኔ በበኩሌ ሩሲያ አጋሮቻችንና መላው ዓለም ለወሰደባት እርምጃ በምላሹ ጎጂ የሆነ የሳይበር ጥቃት ልታካሄድ እንደምትችል አስጠንቅቄያለሁ። ዛሬም እየወጣ ባለው የደህንነት መረጃ መሰረት ሩሲያ በእኛ ላይ የሳይበር ጥቃት ልታደርስ እንደምትችል በመግለጽ አስተዳደሬ አዲስ የማስጠንቀቂያ ትዕዛዝ አውጥቷል። ከዚህ ቀደም እንደተናገርኩት የሩሲያ የሳይበር አቅም ትልቅ ጉዳት ሊያስከትል የሚችል ሲሆን አሁን እየመጣ ነው። የፌደራሉ መንግስት በበኩሉ ለሚያደርገው ነገር እየተዘጋጀ ነው።
ባይደን የግሉ ክፍል የሳይበር ደህንነት ጥበቃና መከላከሉን እንዲያጠናክር አሳስበዋል። በዚህ ሳምንት መጨረሻ ላይ ባይደን በኔቶ ጉባኤ በቡድን 7 እና በአውሮፓ ምክር ቤት ጉባኤ ላይ ለመካፈል በብራሰልስ እንደሚገኙ የተነገረ ሲሆን ዋናው መነጋገሪያ ዩክሬን እንደሚሆን ተመልክቷል። ባይደን ከዚህ በኋላ ወደ ፖላንድ እንደሚያቀኑም ተነግሯል። ይህ በእንዲህ እንዳለ የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ለአገር ውስጥ ቴሌቪዥን ትናንት በሰጡት መግለጫ ከፕሬዝደንት ፑቲን ጋር ዩክሬን የኔቶ አባል እንደማትሆን ቃለ መግባትን ጨምሮ የተኩስ አቁም ሊደረግ በሚችልበት ጉዳይ ላይ በበርካታ ጉዳዮች ለመነጋገር ዝግጁ መሆናቸውን አስታውቀዋል። ዘለንስኪ ዛሬ ማክሰኞ አስቸጋሪ በሆነው የሰብአዊ እርዳታዎች ጉዳይ ላይ ከአቡነ ፍራንሲስ ጋር መነጋገራቸውንም አስታውቀዋል። በዩክሬን ቀውስ እስከ ዛሬ ወደ 3.5 ሚሊዮን ሰዎች በአገር ውስጥና ከአገር ውጭ መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቀዋል። የባይደን አስተዳደር በቻይና ባለስልጣናት ላይ የጣለውን የጉዞ ማዕቀብ በማስፋት አነስተኛ ቁጥር ባላቸው የብሔረሰቦችና የሃይማኖት ተከታዮችን በመጨቆን በተከሰሱ ባለስልጣናት ላይ የጉዞ ማዕቀብ መጣሉን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ሰኞ ባወጣው መግለጫ ማዕቀቡ የሚያነጣጥረው የተወሰኑ የማህበረሰብ ክፍሎችን የንግግርና የእምነት ነጻነትን በማፈን ተጠያቂ የሆኑ የቻይና ባለስልጣናት ላይ መሆኑን ገልጾ ወደ ዩናይትድ ስቴትስ እንዲመጡ አይፈቀድላቸውም ብሏል። ሚኒስትሩ ቀባው የተጣለባቸው ባለስልጣናት የትኞቹ እንደሆነ በዝርዝር አላመለከተም። የጉዞው ቀባው ቀደም ሲል የቀድሞው ፕሬዝደንት ዶናልድ ትራምፕ የቻይና ኡግር ሙስሊሞችን በመጨቆን እንዲሁም በሆንግ ኮንግ የዲሞክራሲ ተሟጋች አክቲቪስቶችን በማፈን በተከሰሱት የቻይና ባለስልጣናት ላይ ከጣሉት የቪዛ ማዕቀብ በተጨማሪ መሆኑም ተገልጿል። የሩሲያ ፍርድ ቤት ተቃዋሚ የፖለቲካ ሰው የሆኑትና ቀደም ሲል ከተመረዙበት አደጋ በማገገም ወደ ሩሲያ የተመለሱት አሌክሲ ናቫልኒ በተከሰሱበት የማጭበርበርና የመዳፈር ክስ ጥፋተኛ መሆናቸውን በመበየን የ9 ዓመት እስራት የፈረደባቸው መሆኑን አስታወቀ። በናቫልኒ ላይ የተላለፈው እስር ቀደም ሲል በተመሰረተባቸው ክስ ታስረው የቆዩበትን የ2 ዓመት ተኩል ጋር አብሮ የሚቆጠርላቸው ስለመሆኑ አልተገለጸም። የ45 ዓመቱ ናቫልኒ ከእስራቱ በተጨማሪ የ11,500 ዶላር የገንዘብ ቅጣት የተፈረደባቸው መሆኑም ተገልጿል። ናቫልኒ ከተመሰረተባቸው ክስ መካከል ለፖለቲካ ስራ ደጋፊዎቻቸው የሰበሰቡትን ወደ 33,000 ዶላር ለግል ጥቅማቸው አውለዋል የሚለው ይገኝበታል። የሩሲያ ባለስልጣናት ናቫልኒ ከምዕራባውያን ጋር በመተባበር በሩሲያ አለመረጋጋት እንዳይኖር ይሰራሉ ሲሉ ይከሷቸዋል። ትናንት ሰኞ በቻይና ደቡባዊ ክፍለ ግዛት ጓንጉዚ በውዙ ከተማ ወድቆ መከስከሱ የተነገረውን የቻይና ኢስተርን አየር መንገድ ቦይንግ ጀት አውሮፕላን ስብርባሪ መገኘቱ ተገለጸ። የቻይና መገናኛ ብዙሃን በአካባቢው የአደጋ ጊዜ አሳሾች ከአውሮፕላን ስብርባሪ ውስጥ በሕይወት ወድቆ የተገኘ ሰው አለማግኘታቸውን አስታውቀዋል። አደጋው በደረሰበት ወቅት የቦይንግ 737 አውሮፕላን 123 መንገደኞችና 9 የአየር መንገድ ሰራተኞችን አሳፍሮ በምዕራብ ቻይና ከምትገኘው ከኒሚንግ ከተማ በምስራቅ ወደምትገኘው ጓንጉዚ ከተማ ይበር እንደነበር ተመልክቷል። በአደጋው አካባቢ በነበረ አሰሳ የተሰማሩ በጎ ፈቃደኞች ከሌሎች አገር ቤተሰቦቻቸው ፍለጋ ወደ ስፍራው ለመጡ ሰዎች መረጃዎችን ሲያቀብሉ እንደነበርም ተመልክቷል። የአደጋው መንስኤ እየተጠና መሆኑም ተገልጿል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ከምሽቱ የዓለም ዜናዎች ጋር ደረጀ ደስታ ነበረ። እናመሰግናለን። አድማጮቻችን፣ ዝግጅቶቻችንን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ልትከታተሏቸው ትችላላችሁ። የማክሰኞ ምሽት መጋቢት 13 2014 ዓ.ም መሰናዷችን ይቀጥላል። ከዚህ በተጨማሪም የሬዲዮ በቴሌቪዥን መሰናዷችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ታገኛል ኛችኋላችሁ። ለዕለቱ አብይ ወዳደረግነው ዘገባ እንሻገር። በኢትዮጵያ የኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ መጠን ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማድረግ በአሜሪካ ኩባንያና በማዕድን ሚኒስቴር መካከል ስምምነት ተፈጸመ። በስምምነት ስነስርዓቱ ላይ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን የተገኙ ሲሆን ስምምነቱ ለኢትዮጵያ ኢኮኖሚ አስተዋጽኦ ያለው ጥናት እንዲደረግ ከማስቻል ባለፈም በሀገራቱ መካከል ያለውን የምጣኔ ሀብት ትስስር እንደሚያጠናክር ክርም ተገልጿል። ኬኔዲ አባተ ዝርዝሩን ያሰማናል።
በኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ ክምችት መጠንና ኢኮኖሚያዊ አዋጭነቱን ለማጥናት የሚያስችል ስምምነት በኢትዮጵያ መንግስትና በዩናይትድ ስቴትሱ ኔዘርላንድ ስዌል ኤንድ አሶሺየትስ ኢንኮርፖሬትድ የተባለ ኩባንያ መካከል ዛሬ መጋቢት 13 2014 ዓ.ም ተፈጽሟል። ስምምነቱን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በተገኙበት የማዕድን ሚኒስትሩ ኢንጂነር ታከለ ኡማና የኩባንያው ምክትል ፕሬዝዳንት ጆሴፍ ወልፍ ተፈራርመዋል። የማዕድን ሚኒስትሩ ኢንጂነር ታከለ ከፊርማ ስነ ስርዓቱ በኋላ ባደረጉት ንግግር የጥናቱን አስፈላጊነት ገልጸዋል።
ዛሬ ለብዙ ዓመታት ሲፈለጉ ሲቆፈሩ የነበሩ በእያንዳንዱ የኢትዮጵያ አፈር ስር ያሉትን ወደ ውጤታማ ለመቀየር ያሉንን ሀብቶች ለማወቅ አውቀን ብቻ ሳይም ደግሞ ኃላፊነት በተሞላበት መልኩ ለማበልጸግ በተለይ በኦጋዴን ቤዚን አካባቢ ያሉት ከዚህ በፊት በረጅም ዓመታት ሲፈለጉ ሲሰሩ የነበሩት የተፈጥሮ ጋዝ አልምተን እሱን ደግሞ በሀገራዊ ጥቅምና ለሀገራዊ ጥቅም ብቻ ለማዋል አካባቢ ጥበቃውን መሰረት ባደረገ ቴክኖሎጂ መሰረት ባደረገ መልኩ ለመስራት ዛሬ ለመቀፍ ጫረታዎችን ካወጣን በኋላ ታዋቂ የሆኑ የአሜሪካን ኩባንያ ነው ያሸነፈው።
የኢትዮጵያ ሕዝብ ከውጭ ከመጣ የነዳጅ ኃይል አቅርቦት በመላቀቅ የሀገሩን ሀብት መጠቀም እንዲችል የተጀመሩ ጥረቶችን ያደነቁት የኔዘርላንድስ ዌል ኤንድ አሶሺየትስ ኢንኮርፖሬትድ ኩባንያ ምክትል ፕሬዝዳንት ጆሴፍ ወልፍ ፕሮጀክቱ በጥቂት ቀናት ውስጥ ስራ እንደሚጀምር ለቪኦኤ ገልጸዋል።
So today we signed an agreement with the Ministry of Petroleum and Mines to certify the reserves and resources in the Ogaden Basin.
ዛሬ ከማዕድን ሚኒስቴር ጋር በኦጋደን ተፋሰስ ያለውን ክምችትና ሀብት ለማየት የሚያስችል ስምምነት ተፈራርመናል። ይህ ሚኒስቴሩ በሀገሪቱ ያለውን የነዳጅ ክምችትና ሀብት መጠን በአግባቡ እንዲረዳና ቀጥሎም ኢኮኖሚያዊ አዋጭነት ባለው መንገድ እንዴት መጠቀም እንደሚቻል እንዲያቅድ ይረዳዋል። የጥናት ስራውን በመቀጠለው ሰኞ ወይም ሳምንት እንጀምራለን። ፕሮጀክቱ የአራት ወር ጊዜ ያለው ነው። በዚህ ጊዜ ለማጠናቀቅም ብቁ ሰዎችን እናመጣለን።
የጥናቱን ውጤት ተከትሎ በተፋሰሱ የሚገኘው ነዳጅና የተፈጥሮ ጋዝ ለሁለት አገልግሎቶች እንደሚውል ኢንጂነር ታከለ ገልጸዋል።
ይህንን የተፈጥሮ ጋዝን ለይተው አውቀው ኢኮኖሚ አዋጭነቱንና ለምን እንደምንጠቀም በአራት ወር ጊዜ ውስጥ ለመንግስት ካሰረከቡ በኋላ የኢትዮጵያ መንግስትና ኢትዮጵያ በከፊል ለመዳበሪያ ምርት በከፊል ደግሞ ለኢነርጂ የምንጠቀምበት ይሆናል። ስለዚህ የሐላፊነት የተጣለባቸው ኩባንያዎችና የአሜሪካን መንግስትን ወክሎ እዚህ ያለው አምባሳደር ይህን ሁሉ ሐላፊነቱን ወስዶ ከኛ ጋር እንደምሰሩ እናምናለን።
ጥናቱ ውጤታማ ከሆነ የኢትዮጵያ የነዳጅና የተፈጥሮ ጋዝ ሀብት ዓለም አቀፍ ደረጃውን የጠበቀ ማረጋገጫ እንዲኖረው ለማድረግ እንደሚያስችልም ሚኒስትሩ ገልጸዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን ባደረጉት ንግግር ደግሞ ስምምነቱ የሁለቱን ሀገራት ኢኮኖሚያዊ ትብብር እንደሚያሳድግ ገልጸዋል።
As a newly arrived chief of mission, it's wonderful for me to be here to witness another example of the growth in the economic relationship between the United States and Ethiopia.
አዲስ የመጣው የኮሚሽኑ ኃላፊ እንደመሆኔ በኢትዮጵያና በዩናይትድ ስቴትስ መካከል ላለው የልማትና የኢኮኖሚያዊ ግንኙነት ሌላ ምሳሌ የሆነ ተግባር ለመመስከር እዚህ መገኘቴ ለኔ አስደሳች ነው። ኢትዮጵያ በኦጋዴን ያለው እምቅ ሀብት ለመጠ ከም በአለም አቀፍ ደረጃ ዝነኛ ከሆነው ኩባንያ ጋር በመስራቷ ደስተኛ ነኝ። ኩባንያው ጥልቅ ውቀት ባላቸው ባለሙያዎቹ ብቻ ሳይሆን ለደንበኞቹ ስኬትም ያላሰለሰ ጥረት የሚያደርግ ነው። በዚህ ወቅት የኃይል አቅርቦት በጣም ፈታኝ ጉዳይ ነው። መንግስታችን በሀገር ውስጥም በውጭም ያየር ንብረት ለውጥን ለመከላከል ጥረት እያደረገ ነው። ይህንን ሲያደርግ ታዲያ በተመጣጣኝ ዋጋ አስተማማኝ የኃይል አቅርቦት እንዲኖርም በመስራት ነው። ዛሬ በአለም ላይ ለታዳሽ የኃይል አቅርቦት ያለው ፍላጎት በጣም እየጨመረ ነው። ስለዚህ የብክለት መጠንን የሚቀንሱ ቴክኒኮችንና አለም አቀፍ መስፈርትን የሚያሟሉ ግልጽ ፖሊሲዎችን መጠቀም አለብን። ዛሬ ይህንን የሚያሳካ ስምምነት ነው ያየሁት።
ጥናቱን የሚያካሂደው የዩናይትድ ስቴትስ ኩባንያ በሶማሌ ክልል ኦጋዴን ቤዚን ወይም ተፋሰስ በ3500 ስኩዌር ኪሎ ሜትር ስፋት ላይ ከዚህ ቀደም የተሰሩ የነዳጅና የተፈጥሮ ጋዝ ፍለጋ የጥናት ውጤቶችን መነሻ በማድረግ ስራውን እንደሚያከናውን ከማዕድን ሚኒስቴር ያገኘነው መረጃ ያመለክታል። ከዚህ ቀደም በአካባቢው መሰል ተግባራትን ሲያከናውን የነበረው GCL Poly Petroleum Investments የተባለ የቻይና ኩባንያ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው ጣቢያችን የሚተላለፍላችሁን የአማርኛ የማክሰኞ ምሽት መጋቢት 13 2014 ዓ.ም መሰናዷችንን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በአማራ ክልል በዋግ ህምራ ዞን ከስድስት ቀበሌዎች ተፈናቅለው በዝቋላ ወረዳ መጠለያ ጣቢያ የሚገኙ ቁጥራቸው ከ18 ሺህ በላይ የሚልቅ ተፈናቃዮች ለከፋ የረሃብ አደጋ መጋለጣቸውን ለአሜሪካ ድምጽ ተናገሩ። ተፈናቃዮቹ እንደሚሉት በመጠለያ ጣቢያ ውስጥ ከሶስት ወራት በላይ ቢቆዩም በቂ ምግብ ማግኘት ባለመቻላቸው በተለይም ህጻናት ከምግብ እጥረት የሚመጣ በሽታ እያጠቃቸው መሆኑን ገልጸዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
በዋግምራ ዞን ዝቋላ ወረዳ ጽዝቃ ከተማ ውስጥ በሚገኘው መጠለያ ጣቢያ ከአስር ልጆቻቸው ጋር በስቃይ ላይ መሆናቸውን የሚናገሩት ወይዘሮ ገበያነሽ ገብረ አሁን መጠለያ ጣቢያ ውስጥ በቂ ምግብ ማግኘት ስላልቻሉ በረሃብ እየተሰቃዩ መሆናቸውን ይናገራሉ።
የአንዲት ወር ስንዴ ሰጡ፣ እሱን እየበላን ከዘባዴ ደግሞ የህፃናት ብላንብሌትና ፓፓ ተሰጠ። እሱን ባዶ ከሆዱ እየበሉ ከዘን እያደረገን ቢያለ እንጂ እሱን እንጂ ሌላ የተቀበልን የለን። ባዶ ሆድ እሱ ብቻ ሆኖ ራብ አደር ይታመማሉ። ሕክምና ሆስፒታል በቶሎ በቶሎ እየወሰደ ነው እንጂ በራብ ምክንያት ነው የገቡ። ከመንግስት ቦታ እንቀመጣለን ብለው ተቀምጠናል። ዝም ብላችሁ ባዶ ቤቱ ነው ያለን።
ሌላዋ ደግሞ ፈናቅለው እንደመጡና ከአምስት ልጆቻቸው ጋር መጠለያ ጣቢያ ውስጥ በምግብና በውሃ እጥረት እየተሰቃዩ መሆኑን የሚናገሩት ወይዘሮ ሽቱ ምረቴ ናቸው።
ምንም መብል የለም። እናዳለም ቅጦት አሰድ ያለ ራው የሰው ትንፋሽ ራሱ ራው ብነው ቅጦት አሰድ ያለ እየራባቸው የሰው ትንፋሽ ራው ሕክምናማ እንታከማለን ግን ምን ይበለጥ ይታከሙን ሳባዶ አንጀትንና ተርተም መርጌ ተወቅቶ ሰው እንዴት ብለን ሄደን።
ቄስ መንግስቱ ኃይሌ በመጠለያ ጣቢያ ውስጥ ያለውን ችግር ሲገልጹ
15 ኪሎ ተሰጥተዋል። ቀደም ብለው ለአንድ ሰው ማለት ነው። እንዴ አሁን እኔ 9 ቤተሰብ ነኝ። ከ9 ቤተሰቡ አንድ ብቻ ነው የምጠቀሙ አለ። ስለዚህ እንግዲህ እነሱ መቼም እንግዲህ ዛሬ ሰው አንድ 12 ጊዜ አንዱ 10 ጊዜ ወለደ ነው እና ለእነሱ ሲያባዙ ግን በጣም እየተቸገሩ ናቸው። ለሰሪ በጣም ዛሬ በጣም ችግር ብሎ ነው ያለ። ግን ይህንን በቃ በጠቅላላው ራሱ መንግስት ይህንን አይቶ እኛንም ወደ የሀገራችን የምንመለስ ቢያደርግልን ዙሮ ዋናው እንግዲህ ጣዩ ጋራ እንደገና አብረው ምኝታው እንግዲህ ምንቻ ምኝታ ስለተቀመጡ እሱ ተቅማጥ ምናምን እያደረገ ነው። ጉንፋንም ተይዞ ነው ያለ።
የዝቋላ ወረዳ ጤና ጽህፈት ቤት ተወካይ ኃላፊ አቶ እስጢፋኖስ ወልዴ በምግብ እጥረት ምክንያት የታመሙ 12 ህጻናት ተለይተው ክትትል እየተደረገላቸው መሆኑን ጠቁመው ችግሩ በቅርቡ ትኩረት ካልተሰጠው የከፋ እንደሚሆን ገልጸዋል።
507 አካባቢ የሚሆን የተለዩ ነፍሰ ጡር እናቶች አሉ። ጥቅልቅ ቀድም ካለው ከ18,000 ምናምን አካባቢ ውስጥ ከዚህ ውስጥ ወደ 1,070 አካባቢ የሚሆኑ መጫት እናቶች አሉ። ወደ ከ1,000 በላይ የሚሆኑ ደግሞ እድሜያቸው ከ5 ዓመት በታች የሆኑ ህጻናት አሉ። የስነ ምግብ ልየታ ስንሰራ ልየታውን ተከትሎ ወደ 45 አካባቢ የሚጠጉ እድሜያቸው ከ5 ዓመት በታች አካባቢ የሆኑ ህጻናት ተጨማሪ ምግብ ለሚያስፈልጋቸው በየሳምንቱ የፕላምፒኔት እደላ ስራ ይሰራል። ከ500 በላይ ለሚሆኑ ነፍሰ ጡር እናቶችና ለመጫቶችም ጭምር እንደዚሁ የልየታ ስራ ተሰርቶ የፋፋ የዚህ የተጨማሪ ምግብ ሲኤስቢም ጭምር ማግኘት የሚችሉበት መንገድ እንዲኖር ተደራሽ የማድረግ ስራዎችን ሰርተናል። ከዚህ ጋር ተያይዞ ትንሽ መሀል ላይም ጭምር እንደ ክፍተት ስናነሳ የነበረው የመድኃኒት አቅርቦት ትንሽ ችግሮች ነበሩ። እሱን የማስተካከል ስራ ከዞን ጤና መምሪያ ጋር በመሆን ሰርተን አልሞስት የተሻለ አገልግሎት በመስጠት ላይ ነው የምንገኘው እኛ። አሁን ለምሳሌ ትናንት ሚዲያ ላይም ጭምር ያየሁት ህፃን እኛ ጋ ወረዳ ውስጥ ባለ ጤና ተቋም እዚሁ ጽዝቃ ጤና ጣቢያ የሚባል አለ። እዛ ላይ ተኝቶ የማገገሚያ ክፍል ውስጥ ሆኖ የህክምና አገልግሎትን እያገኘ ያለ ህፃን ነው። ሲቪየር በሆነ የስነ ምግብ እጥረትም ጭምር የተጎዱ ወደ 12 አካባቢ ህጻናት ነበሩ። እነዚህ ህጻናት አስፈላጊውን የሆነ የህክምና ክትትል ተደርጎላቸው እስከ ዛሬ ድረስ ዛሬ ጠዋት ኦልሞስት አንድ ህፃን ወጥቷል ድኖ፣ ያ ህፃን ብቻ ነው የሚቀረው ከ12 ከገቡት ህጻናት። ይሄ ነገር ምንን ነው የሚያመላክተው? ቀጣይ ለምንሰራቸው ስራዎችም ጭምር በደንብ አለርት ሆነን ክትትልም ጭምር እንደሚያስፈልግ አመላካች ኬዞች ናቸው።
የዋግምራ ዞን ኮሚኒኬሽን መምሪያ ኃላፊ አቶ ከፍ ያለው ደበሽ አካባቢው ትርፍ አምራች ባለመሆኑ በእርዳታ እህል የሚኖር ህዝብ የሚኖርበት የነበረ ሲሆን ከህወሓት ወረራ ጋር ተያይዞ ከፍተኛ የሆነ የምግብ እጥረት ገጥሟል ብለዋል። ከተለያዩ መጠለያ ጣቢያዎች ተፈናቅለው በመጠለያ ጣቢያ በዘመድ አዝማድና በሜዳ ላይ ለሚገኙ ከ61,000 በላይ ለሚሆኑ ተፈናቃዮች በቂ ምግብ ከመንግስት እየቀረበ አይደለም ብለዋል አቶ ከፍ ያለው። እስካሁን መንግስት የእርዳታ እህል እያቀረበ ያለው ለ2,000 መደበኛ ተፈናቃዮች ብቻ ነው ይላሉ አቶ ከፍ ያለው።
ለምሳሌ አበርገሌ ሙሉ በሙሉ አግብጅ የሚባል ወረዳ ሙሉ በሙሉ፣ ዝቋላ 6 ቀበሌ፣ ሰቆጣ ወረዳ 1 ቀበሌ፣ እንዲሁም ወፍላ የሚባለው አካባቢ ኮረም አካባቢ በሙሉ ነፃ ያልወጡ ናቸው። ከዚህም በመነሳት የረሃብ ችግሩ በጣም ከፍተኛ እየሆነ ሄዷል። አሁን ያለው ሁኔታ 61,668 ሰዎች ተፈናቃይ ናቸው። መደበኛ ላይ ያሉት መደበኛ መንግስት ድንኳን አዘጋጅቶ በመደበኛ ቦታ ወለህ የሚባል አካባቢ የሚገኙት 2,000 ብቻ ናቸው። ስለዚህ ከ18,000 ደግሞ ሌላው ቀሪው መደበኛ ባልሆነ ከዘመድም ከበረንዳም ከምንም ከምንም እንዲሁም ደግሞ በተለያየ መጋዘን በተለያየ ስራ ተብሎ የተዘጋጁ መጋዘኖች ላይ ሰፍሮ የሚገኝ ማህበረሰብ ነው ማለት ነው። ለ2000 ሰው ብቻ ነው መደበኛ መጠለያ እንጂ ሌላው መደበኛ መጠለያ ላይ ያልሆነ ነው ብሎ መረጃ የሰጠኝ ምግብ ዋስትና ነው። ማን ነው ሲጀመር በየገጠሩ ዞሩ ህጻናት ሲሞቱ ሄዳ ነው እንደዚህ ከዚህ የባሰ መኖሩ ማን አረጋግጦ ነው?
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለም በዞኑ እስካለፈው ወር ድረስ የእርዳታ እህል መላኩን ገልጸዋል።
እንደ መንግስት ከረጅ ድርጅቶች ጋር በመነጋገር የምግብ ድጋፍ እየቀረበ ነው። ተፈናቅለው እኛች ባሉት ላይ ማለት ነው። የተወሰነ ጊዜ መዘግየት የነበረበት ሁኔታ አለ። አሁን ባለው ሁኔታ ግን ከወርጋ ኢትዮጵያ ጋር በቅንጅት አስፈላጊ ምግብ እየቀረበላቸው፣ ለምሳሌ አበርገሌን ወስደን ልንሄድ እንችላለን። ስቋላን፣ ሰቆጣ ዙሪያ እነዚህ አካባቢዎች ውጊያ ቀጠና የጦርነት ቀጠና በመሆናቸው ምክንያት ሰፊ ቁጥር ያለው የህብረተሰብ ክፍል በከፍተኛ የምግብ ችግር ውስጥ ነው ያለው። አንዳንድ መረጃዎች እንደሚመጡ ህጻናት እየሞቱ ያሉበት ሁኔታ እንዳለ፣ አረጋውያን በመድኃኒት እና በምግብ ችግር ምክንያት በአሰቃቂ ሁኔታ ውስጥ ያሉ መሆኑን ነው መረጃው እየመጣ ያለ። እንደ መንግስት እነዚህ ረጂ ድርጅቶች የሚባሉት ገብተው ድጋፍ እንዲያደርጉ ጥሪ ያስተላልፈናል። ነገር ግን እስካሁን ድረስ ምንም አይነት ድጋፍ እያደረጉ አይደለም። በተመሳሳይ እኛም ገብተን ድጋፍ እንዳልሰጥ የጠላት ቀጠና በመሆኑ መግባት አልተቻለም። መጠለያ ጣቢያዎች የሚመጡ አሉ። ማለት ምግብ ተቸግረው ከበባ ወጥተው ወደ ቀጠናችን የሚመጡ የህብረተሰብ ክፍሎችን ስናይ፣ ህጻናትን ስናይ በከፍተኛ ራብ ውስጥ የቆዩ መሆናቸውን የሚያሳይ ነገር ስላለ መሰረታዊ የሆነ የመድኃኒትና የምግብ ችግር እየተፈጠረ ነው። ቁጥሩን እየተናገር ነው እንደዞን 61,000 ተፈናቃያል ስቋላንም ጨምሮ ማለት። ከዛ ውጭ ግን የዞኑ ኮሚኒኬሽን ያነሳው ነገር ትክክል አይደለም። እኛ እንደ ዞን 61,000 ተፈናቃያለ ለእሱ ድጋፍ እያደረግን ድጋፍ በሚሰጥበት ሰዓት ላይ ቁጥሩ ሰፊ ከመሆኑ ጋር ተያይዞ ቶሎ ተደራሽ አለመሆን እናም ችግር ካልሆነ በስተቀር ይህ 2000 የሚባለውን ቁጥር እኛ እናውቀው።
ኮሚሽነር ዘላለም አክለውም በዞኑ በተፈናቃዮቹ ያለው የመጠለያ ችግር መኖሩን አምነው በሰቆጣ ከተማ ትልልቅ መጠለያ ጣቢያ እየተገነባ መሆኑን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከሰሞኑ ከምስራቅ ሸዋ ቡልቡላ ዞን ከተከሰተው የቦምብ አደጋ ጋር በተያያዘ 3 ሰዎች ተጠርጥረው ታሰሩ። የምስራቅ ሸዋ ዞን ቡልቡላ ከተማ ባለፈው ቅዳሜ መጋቢት 10/2014 ዓ.ም በኦሮሚያ ክልላዊ መንግስት የአካባቢ ሚሊሻ አባላት የምረቃት ፕሮግራም ላይ በተከሰተው ቦምብ ፍንዳታ አደጋን ተከትሎ 3 ተጠርጣሪዎችን በቁጥጥር ስር መዋላቸውን የአካባቢው አስተዳደር አስታውቋል። አቶ መሐመድ በሪሶ የአዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ በቅዳሜው ጥቃት የ12 ዓመት ታዳጊን ጨምሮ የ4 ሰዎች ህይወት ማለፉንና በርካቶች መቁሰላቸውን ተናግረዋል። ገልሞ ዳዊት ተጨማሪ አለው።
የምስራቅ ሸዋ ዞን አዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ አቶ መሐመድ በሪሶ ባለፈው ቅዳሜ በቡልቡላ ከተማ የተከሰተውን ቦምብ ጥቃትን ተከትሎ ተወስደዋል ስለተባለው እርምጃ ሲያብራሩ የሚከተለውን ብለዋል።
ችግሩ ከተከሰተ በኋላ 2 ኮሚቴ አዋቅረን ነው ምርመራ እያካሄድን ያለ ነው። እስካሁንም 3 ተጠርጣሪዎችን በቁጥጥር ስር አውለናል። ሌሎች እያፈላለግናቸው ያሉ ተጠርጣሪዎችም አሉ። ለጥቃቱ ተጠያቂ የሚሆን አካል ስላልተለየ ያንንም በማስረጃ ለማስደገፍ የማጣራት ስራ እየተሰራ ነው። ይህን ጉዳት ያደረሰው አካል የጥፋት ኃይል ነው። ቦምቡ በህዝብ ላይ ነው የተወረወረው። በቦታው ህጻናት፣ ሴቶችና የሚሊሻ አባላት ነበሩ። የደረሰው ጉዳት ከባድ ነው። በጥቃቱ የአካል ጉዳት የደረሰባቸው ሕክምና እንዲያገኙ ባቋቋምነው ኮሚቴ በኩል ጥረት እያደረግን ነው።
ከጥቃቱም በኋላ የቡልቡላ ከተማ ሰላማዊ መሆኗን ገልጸው የጸጥታ ኃይሎችም ክትትል እያደረጉ መሆናቸውን ነው ያብራሩት። ባለፈው ቅዳሜ ነበር በቡልቡላ ከተማ ለ20 ቀናት የሚሊሻ ስልጠና ወስደው ሲመረቁ በነበሩ 200 በላይ መንግስት ሚሊሻዎች ላይ እኩለ ቀን አካባቢ የእጅ ቦምብ መወርወሩ የተነገረው። ዶክተር ገቦት ቤሶ ፍንዳታው ሲከሰት ቤተሰባቸውን ለመጠየቅ በቡልቡላ ከተማ ነበሩ።
ታቴን ቱሬ አከተሳተ ኤቲ ያንን ሞጂቲቭ ካኒ
ለስራ ጉዳይ ነበር ወደ ቦታው የሄድኩት። የስራ ጉዳይን ጨርሼ ቤተሰብ ለመጠየቅ ወደ ከተማው ስመለስ ይህ ክስተት ገጠመኝ። የነበረው ሁኔታ ከቀኑ 7:00 አካባቢ በሚሊሻና ጸጥታ ሰዎች ላይ ቦምብ መወርወሩን ሰማን። በጥቃቱ የተጎዱት ሰዎች በርካታ ስለነበሩ የነበረውን ሁኔታ ለማጣራት በጣም አስቸጋሪ ነበር።
ስለዚህ በመጀመሪያ ያደረግነው የተጎዱትን ወደ ሆስፒታል ማድረስ ነበር። ቦምቡ የተወረወረው የሚሊሻዎቹ ምርቃት አልቆ የመዝናኛ ጊዜ ላይ ነበር። በዚህ ጥቃት ብዙ ሰዎች ከመጎዳታቸው በስተቀር ድርጊቱ በማን እንደተፈጸመ የምናውቀው ነገር የለም።
ዶክተር ገበው በመርሃ ግብሩ ላይ ያከባቢው ነዋሪዎች እንደነበሩ ገልጸው ከተጎጂዎች ህጻናትና ሴቶች እንደነበሩ ማየታቸውንም ተናግረዋል። የአዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ አቶ መሐመድ በሪሶም በጥቃቱ 4 ሰዎች ሲሞቱ ከ30 በላይ ሰዎች ላይ ቀላልና ከባድ ጉዳት መድረሱንም አክለው ተናግረዋል።
በፍንዳታው በሰዎች ላይ ከባድና ቀላል ጉዳት ደርሷል። 4 ሰዎች ሞተዋል። የአንዱ ህይወት በቦታው ሲያልፍ፣ ሌሎች 3 ሰዎች ደግሞ ሐኪም ቤት ከደረሱ በኋላ ነው የሞቱት። ከነዚህም 3ቱ ተመራቂ የነበሩ ሚሊሻዎች፣ አንዱ ደግሞ እድሜው ወደ 12 ገደማ የሚሆን ህፃን ነው። ሌሎች 35 የሚሆኑ ሰዎች ደግሞ የመቁሰል አደጋ የደረሰባቸው ናቸው።
አቶ መሐመድ መሰል ጥቃት በቡልቡላ ከተማ ተከስቶ እንደማያውቅ ጠቅሰው ከጥቃቱ ከተረፉት 35 ሰዎች 29ኙ ቀላል ህክምና አግኝተው ወዲያው ከሐኪም ቤት መውጣታቸውን፣ ከተቀሩ 3ቱ በባቶ ሆስፒታል፣ ሌሎች ከፍተኛ ጉዳት የደረሰባቸው 3 ሰዎች ደግሞ ወደ ሐዋሳ ከተማ ለህክምና መላካቸውንም አብራርተዋል። በምስራቅ ሸዋ ዞን መሰል ጥቃት ሲከሰት በሳምንት ውስጥ የሁለተኛ ሲሆን ባለፈው አመት መጋቢት 8 2014 ዓ.ም ታለ ወረዳ መታራ ከተማ በደረሰው ተኩስ የ9 ሰዎች ህይወት ማለፉ የፈንታለ ወረዳ የመንግስት ኮሙኒኬሽን ጽህፈት ቤት አስታውቋል። የወረዳው ኮሙኒኬሽንስ ቢሮ ባልደረባ አቶ ዘውዴ ባኔ የመንግስት የጸጥታ ኃይሎች የጥቃቱ አድራሾችን በማደን ላይ መሆናቸውን ለቪኦኤ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አሜሪካ ድምጽ የሚተላለፍላችሁ የአማርኛ መሰናዶ እስከ ምሽቱ 4 ሰዓት ድረስ የሚቆይ ይሆናል። አሁን ደግሞ የምናመራው ወደ ምዕራብ አፍሪካ ነው። እስላማዊ ታጣቂዎች በአፍሪካ የሳህል አካባቢዎች እያደረሱት ያለው ጥቃት የምዕራብ አፍሪካን የባህር ዳርቻ ወደሚያዋስኑት ግዛቶች እያደረጉት ያለው መስፋፋት በመንግስታት ችላ ሊባል አይገባም ሲሉ የፖለቲካ ተንታኞች አስጠነቀቁ። ዓለም በሙሉ ትኩረቱን ሩሲያ በዩክሬን ላይ በከፈተችው ወረራ ባደረገበት በዚህ ሰዓት ላይም መዘናጋ ጥቃት እንዳይፈጠርም ተንታኞቹ ጠይቀዋል። ሄነሪ ዊልኪንስ ከአቡጃ አይቮሪ ኮስት ያደረሰንን ዘገባ አሉላ ከበደ እንደሚከተለው ያሰማናል።
ከአይቮሪ ኮስት ዋና ከተማ አቢጃን መሃል በረዥሙ በተዘረጋው የኢቭሪ ሐይቅ አቅራቢያ የአይቮሪያውያንና የፈረንሳይ ጦር ኃይሎች በአካባቢው እያደር እያየለ የመጣውን የወታደራዊ ጥቃት ስጋት ለመጋፈጥ በዝግጅት ላይ ናቸው። ከዓለም አቀፉ እስላማዊ ጽንፈኛ ቡድኖች አይሲስ እና ከአልቃይዳ ጋር ቁርኝት ያላቸው የተለያዩ የሽብር ቡድኖች እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ.ም አንስቶ በአይቮሪያውያን ኃይሎች ላይ ጥቃት ሲፈጽሙ መቆየታቸው ይታወቃል። አንድ ስማቸውን መግለጥ ያልመረጡ የአይቮሪ ኮስት ኮማንዶ የተባለው የጥቃት አደጋ እውን መሆኑን አመልክተው በማናቸውም መንገድ ግን ለመጋፈጥ መዘጋጀታቸውን ተናግረዋል።
focused on terrorism.
በአይቮሪ ኮስት እኛ በሽብርተኝነት ላይ ልዩ ትኩረት አድርገናል። ምክንያቱም በሰሜኑ የሀገራችን ክፍል የአሸባሪዎችን ጥቃት እየተጋፈጥን በመሆናችን ነው። በመሆኑም በባህር፣ በአየርና በምድር በሁሉም መንገዶች ነው የምንለው። ለዚህም ነው አሁን እዚህ የምንገኘው።
የደህንነት ጉዳዮች አዋቂዎች እንደሚሉት አሸባሪዎች የደቀኑት አደጋ በምዕራባዊ ሳህል ለ10 ዓመታት የዘለቀው ጥቃት ቀጣይ ምዕራፍ ወደሆኑት እንደ አይቮሪ ኮስት፣ ጋና፣ ቤኒን እና ቶጎ ወደ መሳሰሉት ከባህሩ ወደሚዋሰኑት ሰሜናዊ አፍሪካ ሀገሮች በመስፋፋት ላይ ነው። የቡርኪና ፋሶ፣ ማሊና ኒጀር አብዛኞቹ ክፍሎችም በየዕለቱ በወታደራዊ ኢላማዎችና በሰላማዊ ሰዎች ላይ እኩል የተነጣጠሩ ጥቃቶች እየደረሱባቸው ነው። እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ.ም አንስቶ ብቻ ወታደራዊ ግጭቶችንና የደረሱ ጥቃቶችን መረጃ እንደሚያጠናክረው ፕሮጀክት ገለጣ አይቮሪ ኮስት ውስጥ ውጊያዎችንና የመንገድ ዳር ቦምብ ጥቃቶችን ጨምሮ ለ17 ጊዜያት ያህል ከአልቃይዳ ጋር ቁርኝት ባላቸው አሸባሪ ቡድኖች አማካኝነት ጥቃቶች ተፈጽመዋል። ለነኚህም ጥቃቶች ምላሽ ለመስጠት አይቮሪ ኮስት በርካታ ወታደሮችን ወደ ሰሜናዊው የአገሪቱ ክፍል ልካለች። የሽብር ቡድኖቹ ከአካባቢው ነዋሪዎች ውስጥ የተመሳጠሯቸው ይኖሩ እንደው በሚል የተጠየቁት በዚያች ሀገር የሚገኘው የፈረንሳይ ጦር አዛዥ ለአሜሪካ ድምጽ በሰጡት ምላሽ
For the moment, we're seeing that the local population does not cooperate with the jihadist groups.
ለጊዜው የአካባቢው ህዝብ ከጂሃዲስቶች ቡድን ጋር አይተባበርም ብለን እናስባለን። ምክንያቱም የአይቮሪ ኮስት ጦር ኃይሎች የሚቃጡትን ጥቃቶች በብቃት እየመከቱ በመሆናቸው ነው። ሆኖም አሳሳቢነቱ ግን ተጨባጭ ነው።
ከቡርኪና ፋሶ ተነስቶ ወደ ሌሎች የአካባቢው ሀገሮች እየተስፋፋ የመጣው ይህ የሽብር ጥቃት የደቀነውን ስጋት መከላከል ይቻላል በሚል ለተነሳውም ጥያቄ ሲመልሱ ይህን ነበር ያሉት ኮሎኔሉ።
መከላከል የሚቻል ነው ብለን እናስባለን። ስጋት የደቀነውን ሁኔታ ደቡቡ አካባቢ እንዳያመራ ግን መከላከል አይቻለንም። በውጊያው ግን ያለ ጥርጥር ስኬታማ መሆን እንችላለን።
ዋሽንግተን ባለፈው ወር በአይቮሪ ኮስት ለመጀመሪያ ጊዜ በክልላዊ ኃይሎች በኔቶና በዩናይት ስቴትስ በራሷ ኃይሎች መካከል የሚደረጉ ትብብሮችን ለማሳደግ የተወጠነ እንቅስቃሴ ያካሄዳለች። በአይቮሪ ኮስት የዩናይት ስቴትስ አምባሳደር ሪቻርድ ኬቤል በሰጡት አስተያየት በአሸባሪ ቡድኖቹ ላይ ያልተቋረጠ ጫና የማድረግን አስፈላጊነት አጽንኦት ሰጥተው ተናግረዋል።
La menace est réelle et le gouvernement ivoirien en est conscient et nous aussi nous en sommes conscients.
እንደሚመስለኝ የስጋቱ አይነት ወይንም ተፈጥሮ ራሱ የደቀነውን አደጋ ሙሉ በሙሉ ለማስወገድ እንዳይቻል ያደርገዋል ብዬ አስባለሁ። በእውነቱ ሊያደርስ የሚችለውን አደጋ መጠን ማሳነስ ወደሚያስችል ደረጃ በእጅጉ ዝቅ ማድረግ ይቻላል። ለዚህም ስኬት ቁልፉ የህዝቡ ድጋፍ ነው ብዬ አምናለሁ።
እንደ አካባቢው ጉዳይ አዋቂዎችም ገለጣ ወታደራዊ ምላሽ ብቻውን በቂ አይሆንም።
Ce sont des zones faiblement développées. እነዚህ
ግልጽ የሆኑ ማህበራዊ ችግሮች ያሉባቸው በደንብ ያለሙ ያልበለጸጉ አካባቢዎች ናቸው። በቂ ትምህርት ቤቶች፣ የውሃ አቅርቦት፣ በቂ ኤሌክትሪክ አገልግሎት እንዲሁም ለወጣቶች በቂ የሥራ ዕድል የለም። በመሆኑም አሸባሪዎች የነኝን የማህበራዊ ሁኔታዎች መጓደል በመጠቀም ወጣቶችን ለዓላማቸው ይመለምሏቸዋል።
በአይቮሪ ኮስት ለሚንቀሳቀሱት አሸባሪ ቡድኖች የሚሉት ነገር እንዳለ የተጠየቁት አይቮሪያዊው ወታደራዊ መኮንን ደግሞ ይህን መልስ ሰጥተዋል።
I don't have any particular message.
ለነርሱ የሚሆን የተለየ መልእክት የለኝም። ነገር ግን ተዘጋጅቼላችኋለሁ።
ወታደራዊ ዝግጅቱን ለማሳደግ የተያዘውም ጥረት ተጠናክሮ ቀጥሏል።
ከሩሲያ ወረራ በፊት በዩክሬን ይኖሩ የነበሩ አፍሪካውያን ስደተኞች በሀገሪቱ ውስጥ ጦርነት መከሰቱን ተከትሎ ደህንነቱ የተጠበቀና ሰላማዊ ወደሆነ ሀገር ለመሻገር ሲሉ ወደ ፖላንድና ሌሎች ጎረቤት ሀገራትም ሸሽተዋል። የቪኦኤ ዘጋቢ ሜሪ ማግዌ በፖላንድ ካገኘቻቸው ሁለት አፍሪካውያን የሕክምና ተማሪዎች ጋር ቆይታ አድርጋለች። ሀብታሙ ስዩም እንደሚከተለው ያቀርብልናል።
ከዩክሬን ጦርነት ሸሽተው ፖላንድ ከደረሱ የውጭ ሀገራት ስደተኞች መካከል ከአፍሪካ ሀገራት የመጡ ይገኙበታል። በኪየቭ ሕክምና ዩኒቨርሲቲ የሁለተኛ ዓመት ተማሪ የነበረችው ታንዛኒያዊቷ አንጀላ አሌክስ አንዷ ናት። ወደ ፖላንድ በምታቀናበት ሰዓት መንገድ ላይ ከናይጄሪያዊቷ የታራስ ሼፍሼንጎ ብሔራዊ ዩኒቨርሲቲ ተማሪ ጋር ተገናኝታለች። መንገዳቸው ፈታኝ ነበረ። ከዩክሬን ጦርነት በፊት የነበረውን ሕይወቷን አንጀላ እንዲህ ታስታውሳለች።
በሀገሬ እንዳለሁ ነበር የሚሰማኝ። ከቋንቋና ከሌሎች ተግዳሮቶች በስተቀር ሁሉም ነገር ሰላማዊ ነበር።
አንጀላ አንድም ቀን ሕይወቷ ተቀይሮ በፖላንድ በስደተኝነት እኖራለሁ ብላ አስባ አታውቅም። ሩሲያ ዩክሬንን ከወረረች በኋላ ሁኔታው ስላሳሰባት ሀገር መልቀቅ እንዳለባት ተረዳች።
ለመጀመሪያ ጊዜ የቦምብ ፍንዳታ ድምፅ ስሰማ ከሌሊቱ 10 ሰዓት ነበር። ለመጀመሪያ ጊዜ ፍንዳታውን የሚሰማ ሰው እየተፈጠረ ያለውን ነገር ለማመንም ይቸግረዋል። ሰዎች በደስታ ስሜት ውስጥ ሆነው የተኮሱት ርችት ነገር ነበር የመሰለኝ። ቀናቶቹ ሲከታተሉ ግን በተለያዩ ቦታዎች ጭስ ማየት ጀመርን። የመጓጓዣ አውታሮችም ተዘጉ። ይሄ አስጨናቂ ነበር።
ናይጄሪያዊቷ ጉድነስ ኢፍምቡየም ሩሲያ ዩክሬንን መውረሯን እንደሰማች ነበረ ኪቭን መልቀቅ እንዳለባት የወሰነችው።
ከባድ የሆነ የፍንዳታ ድምፅ የሰማንበትና የተኛንበት አልጋ በተወሰነ ደረጃ የሚናጥበት ጊዜ ነበር። አንድ ቀን ግን ስነሳ ከሩቅ የሚተለተል ጭስ አየሁ። በዚያ ጊዜ ነበር ጦርነቱ እየተቃረበ መሆኑን የተረዳሁት። ያለመታደል ሆኖ አውሮፕላን ማረፊያዎቹ ዝግ ነበሩ። የሆነ ጊዜ ላይ ግን በቃ መሄድ አለብኝ አልኩኝ። እጅግ የሚያስፈልጉ ነገሮችን ብቻም ሸከፍኩ። ሀገር መልቀቅ ነበረብኝ። ያንኑ ነው ያደረግኩት።
ሁለቱ ሴቶች ፖላንድ ሴዴትስ ከተማ ከደረሱ በኋላ ሕይወታቸው በእጅጉ ተቀይሯል። በአሁኑ ሰዓት ከፖላንዳውያን ባልና ሚስት ጋር ተጠግተው ይኖራሉ። ጉድነስ በዩክሬን ፖላንድ ድንበር ያየችውንና ያስጠጓቸውን ሰዎች ያገኘችበትን ሁኔታ ታስታውሳለች።
ድንበሩ ላይ እንደደረስኩ ለኤምባሲያችን ደወልኩ። ከእነሱ ግን ምንም አይነት እርዳታ ላገኝ አልቻልኩም። ከዚያ በኋላ አንዲት ሰው ከአንዲት ሴት ጋር አስተዋወቀኝ። በዚህ ሴት በኩል ነው እነዚህን በጎ ሰው ያገኘ ናቸው።
አንጀላና ጉድነስ አዲስ ሕይወት ጀምረዋል። ይሁንና በቅርብ ጊዜ ወደ ዩክሬን እንመለሳለን የሚል ተስፋ የላቸውም። ትምህርታቸውን በኢንተርኔት ላይ ቀጥለዋል። ወደ ሌሎች የአውሮፓ ሀገራት ዩኒቨርሲቲዎች ተሸጋግረው ትምህርታቸውን የመቀጠላቸው ነገር እርግጥ ካልሆነ በቀር ወደ አፍሪካ የመመለስ እቅድ እንደሌላቸው ተናግረዋል።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ መሰናዶ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቻነል ላይ በ57 ዲግሪ ዌስት መሰናዶቻችንን መከታተል ትችላላችሁ። እንዲሁም ደግሞ የሬዲዮ በቴሌቪዥን መሰናዶቻችንን በቪኦኤ አምሃሪክ የፌስቡክ ገጽና አምሃሪክ ዶት ቪኦኤ ኒውስ ዶት ኮም የድረ ገጽ ላይ ልታገኛቸው ትችላላችሁ። ከእኛ ጋር ሆኖ
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ዝግጅቶቻችን ይቀጥላሉ። ወደ ሁለተኛው ዙር የመጀመሪያው ቅንብር እንውሰዳችሁ። እንደ አውሮፓውያኑ የቀን አቆጣጠር በየዓመቱ መጋቢት 22 ቀን የዓለም የውሃ ቀን ወይም ደግሞ ወርልድ ወተር ዴይ ይከበራል። የዘንድሮ ዛሬ እየተከበረ ያለው የዓለም የውሃ ቀን ትኩረት የዓለም ሕዝብ የሚበዛውን ውሃ የሚያገኝበት የከርሰ ምድር ውሃ መሆኑን የተባበሩት መንግስታት ድርጅት አስታውቋል። ዩኒሴፍ ኢትዮጵያ ዕለቱን ምክንያት በማድረግ ያወጣውን መግለጫና የአፍሪካን የከርሰ ምድር ውሃ ይዞታ በሚመለከት የተጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርብልናለች።
የዓለም የውሃ ቀን ወርልድ ዋተር ዴይ በየዓመቱ ሲከበር ዘንድሮ 22ኛ ዓመቱ ነው። ዕለቱ በዓለም ዙሪያ የንጹህ ውሃ አቅርቦት ተደራሽነት ስለሌላቸው 2.2 ቢሊዮን ሰዎች ስለ ችግራቸው ግንዛቤ እንዲያድግ የታለመ ነው። ላሉት የንጹህ ውሃ ነክ ቀውሶች መፍትሄ መፈለግንም ትኩረቱ ያደረገ መሆኑን የተባበሩት መንግስታት ድርጅት ይናገራል። በኢትዮጵያ የመንግስታቱ ድርጅት የሕፃናት መርጃው ዩኒሴፍ ባወጣው መግለጫ የኢትዮጵያ ሕፃናትና ቤተሰቦቻቸው ባሉበት የውሃ አቅርቦት እና የንጽህና አገልግሎት እንዲያገኙ ከአጋሮቹ ጋር ሆኖ ያለመታከት እየሰራ መሆኑን ገልጿል። ይሁን እንጂ በዚህ ረገድ ግዙፍ ፈተናዎች ያሉ መሆኑን የሚገልጸው ዩኒሴፍ ሲያብራራ 89 ሚሊዮን ኢትዮጵያውያን ማለትም ከጠቅላላው የሀገሪቱ ህዝብ ከሶስት አራተኛ የሚበልጡት ንጹህ ውሃ እንደማያገኙና 90% የሀገሪቱ ህጻናት መሰረታዊ የንጽህና አገልግሎት ተደራሽ እንዳልሆኑ አውስቷል። በተለይ በድርቅ ሁኔታ ውስጥ ላሉ ልጆች ችግሩ ይበልጥ እየከበደ መሆኑን ነው ያመለከተው። ለቤተሰብና ለእንስሳት ውሃ ፍለጋ ርቀው መሄድ ስለሚገደዱ ልጆች ትምህርታቸውን ያቋርጣሉ። ከትምህርት ገበታ ሲርቁ ደግሞ ለብዝበዛና ለሌሎችም አደገኛ ሁኔታዎች ይጋለጣሉ ብሏል። ዩኒሴፍ እና አጋሮቹ ባለፈው ዓመት በለጋሾች ድጋፍ ለ2 ሚሊዮን ሰዎች መሰረታዊ የውሃ አቅርቦትና አገልግሎትን ለማስገኘት እንደቻለ ገልጾ ለ5 ሚሊዮን ዜጎች ደግሞ አስቸኳይ የውሃና የንጽህና አገልግሎት ማቅረብ እንደቻለ አመልክቷል። ከዚህም ሌላ ለተጨማሪ 900,000 ሰዎች በሰብአዊ ረዴትና በልማት እንቅስቃሴዎች መሰረታዊ የንጽህና አገልግሎት ለማዳረስ ችለናል ብሏል ዩኒሴፍ። ይህ በዚህ እንዳለ የብሪታንያ የስነ ምድር ወይም የጂኦሎጂ ጥናት የተባለ ተቋምና ዋተር ኤድ በጋራ ባካሄዱት አዲስ ጥናት በአፍሪካ አህጉር ቢያንስ ለ5 ዓመታት ለሚዘልቅ የድርቅ ወቅት በአንዳንድ አካባቢዎች እንዲያውም እስከ 50 ዓመት ለሚዘልቅ ጊዜ የሚበቃ የከርሰ ምድር ውሃ እንዳለ አመልክቷል። ሴኔጋል ዳካር በተካሄደው የዓለም የውሃ ጉባኤ ላይ የቀረበውን ሪፖርት ሁለቱ ተቋማት በጋራ ለ10 ዓመታት ባካሄዱት ጥናት ላይ የተመረኮዘ ሲሆን አፍሪካ ውስጥ ለመላው የአህጉሪቱ ሕዝብ የሚበቃ ውሃ በከርሰ ምድሯ እንዳለ ያወሳል። የብሪታንያው ቢጂኤስ ዋናው ተመራማሪ አለን መክዶናልድ ድርቅ በመታቸው አካባቢዎችም ጭምር የከርሰ ምድር ውሃ ሊኖር እንደሚችል ሲያስረዱ እንዲህ ብለዋል።
When you realize that the groundwater resources are maybe 20 times the amount of water we have
Africa in Africa በከርሰ ምድሯ ውስጥ የያዘችው የውሃ ሀብት በወንዞቿና በሐይቆቿ ካለው ምናልባት 20 ጊዜ እንደሚበልጥ ስታስቡት በጣም ይገርማል። መሬት ውስጥ የተደበቀና በአይን የማይታይ ስለሆነ አናስበውም።
የኬንያ ቱርካና አካባቢ ከአፍሪካ በድርቅ እጅግ ከተጎዱ አካባቢዎች አንዱ መሆኑን የረሃብ ቅድመ ማስጠንቀቂያ ስርዓት የተሰኘው ድርጅት ይናገራል። የቱርካና የውሃ ሚኒስትር ቪንሰንት ፓለር ሁኔታው እጅግ አስከፊ መሆኑን አመልክተዋል።
The water sources are drying up because the water table has gone down. The body condition of the livestock is poor.
የውሃው ምንጭ እየደረቀ ነው። ምክንያቱም ከውሃው በላይ ያለው የአፈሩ ደለል ወርዷል። የቀንድ ከብቶቹ ከስተዋል። መሬቱን እየሸፈነው እጽዋትም ደስ አይልም። እየደረቀ ነው።
ታዲያ ድርቅ በጎዳው በቱርካናም ጭምር ውሃ ፍለጋ ከሚኳትኑት ግመሎች እግር ስር ውሃ እንደሚገኝ ነው ጥናቱ የሚያመለክተው። እንደ አውሮፓውያን አቆጣጠር በ2013 የወጣ አንድ ሪፖርት እንዳመለከተው ቱርካና መላ ኬንያን ለ70 ዓመታት የሚያጠጣ ውሃ በከርሰ ምድሯ ይዛለች። የዋተር ኤድ ከፍተኛ የፖሊሲ ተንታኝ ቨርጂኒያ ኒውተን ሉዊስ ማህበረሰቦች የሚጠቀሙበትን ውሃ ለማውጣት መዋለ ነዋይ ማፍሰስ ይጠይቃል ብለዋል።
We need mapping, we need monitoring, and this takes investment, it also takes investment.
ካርታን ስተን መከታተል አለብን። ለዚህ ደግሞ መዋለ ነዋይ መመደብና የሚያስፈልገውን መሳሪያ ማቅረብ ያስፈልጋል። የሰው ኃይል ማቅረብም ይገባል።
የብሪታንያው የጂኦሎጂ ጥናት ድርጅት ዋናው ተመራማሪ አለን መክዶናልድም በአየር ንብረት ለውጥ ሳቢያ ድርቆች እየተከሰቱ ባሉበት በዚህ ወቅት የከርሰ ምድር ውሃን የተመለከተው ሪፖርት መውጣቱ ወቅታዊ መሆኑን ይናገራሉ።
As droughts are becoming more common, then people are looking for a much more reliable source of water, which is why I think there is a
ድርቅ ሲደጋገም ሰዎች በተሻለ አስተማማኝ የሆነ የውሃ አቅርቦት የሚያገኙበትን መንገድ ይፈልጋሉ። ከዝናብ ውሃ ከወንዙም ሆነ ከምንጭ ውሃ ይበልጥ የከርሰ ምድር ውሃ ላይ የበለጠ ትኩረት እየተደረገ ያለው በዚህ ምክንያት ይመስለኛል።
ቱርካና ክፍለ ሀገሩ አስተዳዳሪም የከርሰ ምድር ውሃ ጥናት ትኩረት እንዲሰጠው መደረጉ የውሃ እጥረት ችግሮችን ያባብሳል ከሚለው ስጋታቸው አኳያ እንዳስደሰታቸው ገልጸዋል።
If the water stress continues, this therefore means that there will be scramble.
የውሃው ችግር መባባሱ ከቀጠለ ሽሚያ መከሰቱ አይቀርም። ይህ ሲሆን ደግሞ አርብቶ አደሩን ወደ አጎራባች አገሮች እንዲሄድ ያደርገዋል። ይህ ደግሞ አንዳንድ ጊዜ የግጭት ምክንያት ይሆናል።
ሌላው ለቱርካና ብቻ ሳይሆን ለመላው አፍሪካ እፎይታ የሚሰጠው መልካም ዜና ደግሞ የብሪታንያው የስነ ምድር ጥናት ቢጂኤስ ያደረገው ሌላ ምርምር ነው። ከአህጉሪቱ የከርሰ ምድር ውሃ 80% መጠጣት የሚችል እንደሆነ ጥናቱ ያመለክታል።
አሁን ሰዓቱ ሳምንታዊውን የንግድና ምጣኔ ሀብት ዘገባ የምንሰማበት ነው።
ባለፈው ሳምንት ዝግጅታችን ጠቅላይ ሚኒስትር አብይ አህመድ የካቲት 15 ቀን 2014 ዓ.ም በወቅታዊ ጉዳዮች ላይ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ማብራሪያ ተጨማሪ ሀብትና ተጨማሪ የውጭ ምንዛሬ ማግኘት ስለሚያስፈልገን የውጭ ባንኮችን እናመጣለን በማለት ለረዥም ጊዜ ዝግ ሆኖ የቆየውን ፖሊሲ በመቀየር የኢትዮጵያ የፋይናንስ ሴክተር ለውጭ ባንኮች ክፍት ለማድረግ መታቀዱን ማስታወቃቸውን አስመልክቶ ባለሙያዎችን በማነጋገር የመጀመሪያውን ክፍል ዘገባ ማቅረባችን ይታወሳል። የዚህም ፖሊሲ ጠቀሜታና ጉዳቱ ምንድን ነው ስንል ሊደረግ ከሚገባው ዝግጅትና ጥንቃቄ ጋር አያይዘን በኢትዮጵያ ብሔራዊ ባንክ የኢትዮጵያ የማክሮ ኢኮኖሚስት ባለሙያ የሆኑትን ዶክተር ኢዮብ ተስፋዬና በዓለም ባንክ የረዥም ጊዜ አገልግሎት ልምድ ያላቸውን የምጣኔ ሀብት ባለሙያውን ዶክተር አክሎግ ቢራራን አስተያየታቸውን ጠይቀናል። ደረጀ ደስታ ነበረ ያነጋገራቸው። መርሃ ግብሩ ባለፈው ሳምንት ካቆመበት ይጀምራል።
ሌላው ነሳው የትርፍ ነው ዋናው አላማቸው። ከውጭ የሚመጡ ባንኮች እና የያዙትን ትርፍ ደግሞ ያው ይዘው ነው የሚወጡት አገር ውስጥ። ቅድም እርስዎ እንዳሉት ስራም ካልፈጠሩ ብድርም የሚሰጡም ቢሆን እንኳ ያው ለውጭ ላሉት ሰዎች ነው። ለውጭ ኢንቨስተሮች የሚሰጡ ከሆነ የውጭም ድርጅቶች ነው ትርፉን የሚሰሩት። ባንኮቹም ከውጭ ድርጅቶች የሰሩትን ትርፍ ይዘው ስለሚወጡ አገሪቷ ታገኘው የምትችለው ነገር ላይኖር ይችላል የሚል ስጋት አለ። እዚህ ላይስ ምንድን ነው አስተያየቱ?
ትልቁ ጠቀሜታ እኔ የማስቀድመው የውጭ ባንኮች መኖር የውጭ ኢንቨስትመንትን አትራክት ለማድረግ ትልቅ ጠቀሜታ አለው። ለዛ ነው ብዙ ጊዜ ነው የውጭ ባንኮች እንዲገቡ የሚፈልገው። ሁለተኛ ኤንፈሳይዝ ለማድረግ ፈልገው በሚገባ በዝርዝር ከውጭ ባንኮች መግባት አንጻር ይህንን የውጭ ባንኮች እንዲገቡ የሚፈቅድ ሀገር ምን አገኛለሁ ብሎ በደንብ ማሰብ ይቀል። ሶስተኛ የስ በትርፍ ነው የሚመጡት። ትርፋቸውን ሪፓትሪዎች የሚያደርጉት በፎሬን ኤክስቼንጅ ነው። ስለዚህ በቂ የፎሬን ኤክስቼንጅ ሊኖር ይገባል። ግን በኢኮኖሚ እንቅስቃሴ አሁን ባለው ሁኔታ ለውጦ የሚሻሻል ከሆነ ይሄ የውጭ ባንኮችም የውጭ ኢንቨስተሮችንም ስትራቴጂክ ሀገር አድርጎ ይቆጥሩታል። ስለዚህ የውጭ ኢንቨስትመንትን በዛው መጠን ኢንከሬጅ ስለሚሆን ከዚህ ጋር ተያይዞ ሞር የውጭ ኢንቨስትመንትን የሀገር ውስጥ ኢንቨስትመንትን ለማበረታታት ህጎችን መቀየር ነው መሻሻል ያለባቸውን ነገሮች ማሻሻል ያስፈልጋል። አዘርዋይስ በአንዳንድ አፍሪካ ሀገሮች የውጭ ባንኮች ይገባሉ፣ ግን ሀገሩ ብዙም ቅድም የሚያሸሱበት ሁኔታ እንዳይፈጠር ማሰብ ያስፈልጋል።
ከዚህ በፊት እርስዎ በተደጋጋሚ የሚያነሱት ነገር አለ፣ አገር ውስጥ ያሉትንም ባንኮች አስመልክቶ ማለት ነው። በተለይ የብሔራዊ ባንኩን የቁጥጥር የነጻነት ነገሮች ያነሱ ነበረ። እሱ ሁኔታ በተሟላበት ሁኔታ ነው ይሄ የሚመጣው ወይስ የባንኮችን የመቆጣጠር አቅም ማሳደግ? ምክንያቱም እነዚህ እርስዎም እንዳሏቸው የራሳቸውን አላማ በተለይ ትርፍ የማግኘት አላማ ይዘው ነው የሚመጡት እና ከዚህ አንጻርስ ምን አስተያየት አሉ?
የመሪያዎች ባንኮች ሲገቡ የሴንትራል ባንኩ የሱፐርቫይዘር ኦቶሪቲ የመቆጣጠር አቅም መጠናከር ይገባዋል። አይ ገስ የሴንትራል ባንኩ አሁን ሬጉሌሽኖችን ስታይ ወደ ኢንተርናሽናል ስታንዳርድ የመጠጋት አዝማሚያ አለ። ያው እንደ በጣም ሀይል ዴቨሎፕ እንደሆኑ ሀገሮችን ባይሆን ቁጥጥር ህጎቹ ኢንተርናሽናል ስታንዳርድ ግን የማሟላት ሁኔታ አለ። ግን ህጉ ብቻ ሳይሆን ያንን ህግ የመተርጎም የማስፈጸም ካፓሲቲ ያስፈልጋል። የሴንትራል ባንኩ አሁን ካለው ካፓሲቲ በተጨማሪ አቅሙን ማጠናከርና ማደራጀት አለበት። ምክንያቱም የውጭ ባንኮች ራሳቸው የሚመሩበት ኳር የሚያደርጉት ህግ አለ። ባንኮች ባሉበት ሁኔታ ተያይዞ የሚፈጠሩ ምክንያቱም ከትራንዛክሽን ጋር ኢንተርናሽናል ትራንዛክሽን ጋር ተያይዞ ስለሆነ በተለይ ደግሞ ፎሬን ትሬድ አካባቢ ላይ ኮንሰንትሬት አድርገው ስለሚሰሩ እንደ አዘር ሳይድ ደግሞ ባንኮች ከመጡበት ሀገር ኢኮኖሚ አንጻር ኔጋቲቭ የሆነ ፐርፎርማንስ ሲኖር እሱም አፌክት ያደርጋል። የውጭ ባንኮች ደግሞ ይህ ነው በአንድ ጊዜ ደግሞ በፈለጉት ጊዜ ጠቅልሎ የመውጣት ሁኔታም ሊኖር ስለሚችል ከዚህ አንጻር ይህ ነው የባንኪንግ ስራ ሪስክ ስለሆነ ሪስክ ማኔጅ ማድረግ ስለሆነ የሪስክ ቤዝድ ሱፐርቪዥን ቁጥጥር ነው የሴንትራል ባንኩ ሊከተለው። ስለዚህ ያንኑ ካፓሲቲ ማጠናከር ቤዚክ ሪኳርመንት።
የውጭ ባንኮች ሊያተኩሩ የሚችሉት ከውጭ ወደ ሀገር ውስጥ ለሚመጡ ባለሀብቶች ከዚያ ቀጥሎ ብሎ አገር ውስጥ በባንክ ስርዓት ለታቀፉት ሰዎች ብቻ ሊሆን ይችላል የሚል ስጋት አለ። ከዚህ አንጻር ባለሙያዎች ምን ይላሉ? ለሌላው እንግዳችን ዶክተር አክሎግ ቢራራ፣
ኢትዮጵያ የገጠር ኢኮኖሚ ያላት በእርሻ ላይ የምትመካ አገር ናት እና ማይክሮፋይናንስ ባንግላዴሽ ያደረገችው በጣም አስደናቂ ግራምሊን ባንክ የተጫወተው ሚና ኢትዮጵያ ውስጥ ማይክሮ ፋይናንስ አገር አቀፍ በሆነ ደረጃ መስፋፋቱን እጠራጠራለሁ። አምባንክድ የሆነው ሶሳይቲ ጥንቃቄ ያስፈልገዋል። ለምሳሌ አንድ ገበሬ እንበል ኦሮሚያ ክልል ወይም ጋምቤላ ወይም የፈለገው ክልል ይሁን፣ ያን ገበሬ ምርቱን ለማሳደግ ይፈልጋል እንበል። ቢብሊካል ከሆነው የእርሻ አሰራር ወደ ዘመናዊነት ሊለውጥ ቢፈልግ ብድር ያስፈልገዋል። ለምሳሌ ሰቲት ሁመራን ብንወስድ እንደው እንደ ምሳሌ በጣም ብዙ ጥጥ ሊመረትበት ይችላል፣ ብዙ ሰሊጥ ሊመረትበት ይችላል፣ ብዙ ማሽላ ሊመረትበት ይችላል። ሴምቲንግ ስትሩ ጋምቤላ ውስጥ፣ ቤንሻንጉል ወዘተ። ግን ተበዳሪው ሰው ኮላተራል መያዣ ያስፈልገዋል ይባላል እና መያዣውን ቀላል ለማድረግ በፕሮጀክቱ ላይ ፕሮጀክቱ ጥሩ ከሆነ አይ መያዣህን ቀለል እናደርገዋለን ብሎ ማሰብ ያስፈልጋል። ባንኮቹ ማድረግ ያለባቸው ወይም ደግሞ ማይክሮ ፋይናንስ ማድረግ ያለበት ያንን ክፍተት መሙላት ነው። እነዚህ የውጭ ባንኮች ሲመጡ ኤስታብሊሽድ የሆኑ ኤንቲቲስ አሉ። እነሱ ትርፍ ነው የሚፈልጉት እኮ። አንድ ባንክ ዝም ብሎ መጥቶ ኢትዮጵያ ውስጥ ልስራ ብሎ በሚያስብበት ጊዜ በደንብ ካልኩሌት አድርጎ ስሌት አድርጎ ነው አጥንቶ ነው ለማን ነው የማበድረው፣ ብድሬ ይከስራል አይከስርም ብሎ ይጠይቃል። ስለዚህ ያ በሚሆንበት ጊዜ ይሄ የውጭ ባንኩ ለዚያ ቅድም ለጠቀስኩት ገበሬ አያበድርም። ትራክ ሬኮርድ የለውም፣ መያዣ የለውም። በጅምር ላይ ነው፣ ዘመናዊ ለማድረግ እየሞከረ ነው። በሬዎች በብዛት ይገዛል ወይም ደግሞ ትራክተር ይገዛል እንበል።
አድማጭ ተመልካቾቻችን፣ ዝግጅቶቻችንን እየፈጸምን ነው። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ጉቦ መቀበልን ጨምሮ መጠነ ሰፊ የሙስና አድራጎት በመፈጸም የተወነጀሉትን የቀድሞ የናይሮቢ አገረ ገዢ ማይክ ሳንኮን መግቢያ ቪዛ እንዳያገኙ አግዳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ሳንኮ ሕግ ተላልፈው ጉቦ የተቀበሉት የመንግስት የስራ ኮንትራቶችን ለጓደኞቻቸው በመስጠታቸው መሆኑን ማውሳታቸውን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የፈጸሙት አድራጎት አሉ ቃል አቀባይ ኔድ ፕራይስ፣ የቀድሞ ባለስልጣን የፈጸሙት ይህ አድራጎት የሕግ የበላይነትንና በኬንያ ዲሞክራሲያዊ ተቋማት ላይ ሕዝቡ ያለውን አመኔታ የሚሸረሽር ነው። ባለቤታቸው ፕሪምሮስ ኢምቡቡ፣ ሴቶች ልጆቻቸው ሳሞቮ ኢምቡቡ እና ሳልማ ኢምቡቡ እንዲሁም አንድ ትንሽ ልጃቸውም ጭምር በዩናይትድ ስቴትስ ቪዛ እገዳው ተካተዋል። በውጭ ጉዳይ ሚኒስቴር የውጭ ኦፐሬሽን እና ተያያዥ መርሃ ግብሮች ምደባ ድንጋጌ መሰረት የተወሰደው ውሳኔ ሳንኮና ቤተሰባቸው ዩናይትድ ስቴትስ እንዳይገቡ የሚከለክል መሆኑን ርዕሰ አንቀጹ አውስቷል። የውጭ ጉዳይ ሚኒስቴር በቅርቡ ኬንያን አስመልክቶ ያወጣው የሰብአዊ መብቶች ሪፖርት እንደሚያመለክተው በሀገሪቱ አሁንም ከባድ የሙሰኝነት ችግር አለ። ያም ብቻ ሳይሆን በማናቸውም የመንግስት አስተዳደር እርከኖች ውስጥ ያሉ የድርጊቱ ፈጻሚዎች በተጠያቂነት እየተያዙ አይደሉም ሲል ርዕሰ አንቀጹ ቀጥሏል። እንደ አውሮፓውያን አቆጣጠር በ2019 ማይክ ሳንኮ በበርካታ የሙስና ወንጀሎች ክስ ከተመሰረተባቸው በኋላና በቀጠለው ዓመት ከናይሮቢ አገረ ገዥነታቸው በከባድ ጥፋትና በስልጣን ያላግባብ በመጠቀም ተወንጅለው መነሳታቸው ይታወሳል። ይሁን እንጂ እስካሁን ለፍርድ አልቀረቡም። ርዕሰ አንቀጹ ሲቀጥልም ትራንስፓረንሲ ኢንተርናሽናል ኬንያን ሙስናን በሚመለከት ከ180 የዓለም ሀገሮች ውስጥ 128ኛ ላይ አስቀምጧታል ካለ በኋላ፣ ይሁን እንጂ በሙሰኝነት የተከሰሱ ሰዎች የፍርድ ቤት ሂደት አዝጋሚነት ሕዝቡን እያስከፋው ነው ብሏል። ፕሬዚደንት ጆ ባይደን ሙስናን መታገል የዩናይትድ ስቴትስ የውጭ ፖሊሲ ዋና አካል አድርገውታል። ይህ ስለምን እንደሆነ ዋይት ሀውስ በግልጽ አስቀምጦታል። ዋይት ሀውስ በመግለጫው ሙስና ህብረተሰቦችን የሚጠናወት ነቀርሳ ማለት ነው፣ ህዝብ በመንግስት ላይ ያለውን አመኔታ የሚበላ፣ የመንግስትን ዜጎችን የማገልገል አቅም የሚሰልብ በሽታ ነው። በዜጎች መካከል በማህበራዊ በፖለቲካዊና በምጣኔ ሀብት ረገድ የእኩልነት ክፍተትና ክፍፍልን ይበልጡን ያባብሳል። ለንግድ ስራ አመቺ ድባብ እንዳይኖር ያደርጋል። የኢኮኖሚ እድሎችን ይሸረሽራል። ግጭቶችን ያቀጣጥላል። መንግስት በህዝብ እንዳይታመን ያደርጋል። ስልጣናቸውን ለግል ጥቅም ማግኛ የሚያደርጉት ከዜጎች የሚሰርቁት ቁሳዊ ሀብቱን ብቻ አይደለም፣ ሰብአዊ ክብራቸውንና ደህንነታቸውንም ጭምር ነው ሲል ዋይት ሀውስ ሙስናን በሚመለከት በመግለጫው ያተተውን ርዕሰ አንቀጹ ጠቅሷል። ሲቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዳሉት የቀድሞ የናይሮቢ አገረ ገዢ ማይክ ሳንኮና ቤተሰባቸው ላይ የተደነገገው እገዳ ዩናይትድ ስቴትስ ኬንያ ውስጥ ሙስናን በመዋጋትና የሕግ የበላይነትን በመደገፍ የዲሞክራሲ ተቋማቷን ለማጠናከር ያላትን ቁርጠኝነት በድጋሚ የሚያረጋግጥ እርምጃ ነው። ባለን አቅም ሁሉ በክልሉም ሆነ በዓለም ዙሪያ ሙሰኞች በተጠያቂነት መያዛቸውን ለማረጋገጥ መስራታችንን እንቀጥላለን ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት መጋቢት 13 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ኤደን ገረመው ከፕሮዲውሰራችን ብርሃን ኃይሉ እንዲሁም ከምሽቱ ዋና አዘጋጅ ጽዮን ግርማ ጋር አብሬያችሁ ሳስተናግድ ቆይቻለሁ። ሰላም፣ ደህና ደሩ። Thank you.